አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሽስት ኢጣሊያ ወረራ ወቅት በኢትዮጵያ ወገን ተሰልፈው ከነበሩ አውሮፓውያን የዓይን እማኞች መካከል ዶክተር ሃራልድ ናይስትሮም ይገኙበታል። በዶክተር ሃራልድ ናይስትሮም የተደረሰውን መጽሐፍ ዶክተር ገበየው ተፈሪና አቶ ደሳለኝ ዓለሙ የተደበቀው ማስታወሻ በሚል ርዕስ ተርጉመውታል። ክፍል 11 ናስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። የተደበቀው ማስታወሻ የ1928-1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስትሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። ክፍል 11 ራስ 19 በሞት ወጥመድ ማከል ከተጠለልንባቸው ከሁሉም ዋሻዎች ሁሉ ሁለቱ የዛና ዋሻዎች በማንኛውም ረገድ የበለጡ ነበሩ። ጠባብ የሆነ የ50 ሜትር ማለፊያ ሁለቱንም ያገናኛቸዋል። ውጭ ካለው ያመድ ክምርና ውስጥ ደግሞ የሚታዩትን ቁፋሮች ሳይ ዋሻዎቹ ከጥንት ጀምሮ ሰዎች ይኖሩባቸው እንደነበር ማስተዋል ይቻላል። የመቆፈሪያና የመሮ ቅርጾች በተጠረቡት ድንጋዮች ላይ ማየትም ይቻላል። የትልቁ ዋሻ መግቢያ ከፍ ያለ ጣራ ወዳለው ሰፊ አዳራሽ ክፍል ያመራል። ውስጡን ስናገር የሚነጥረው ድምፅ ትልቅ የድሮ ቤተክርስቲያን አዳራሽ ያለው ነበር የሚያስመስለው። በሶስት በኩል ወደ ውጭ የሚወስዱ ማለፊያዎች አሉ። ርዝመታቸው ተደምሮ 1 ኪሎ ሜትር ይሞላል። የተቆፈሩ ክፍሎች፣ ኪስፒቴ ቦታዎችና ጥርቦች ይታያሉ። ከነዚህም በተጨማሪ ወለሉ ላይ የተቆፈሩ ጉድጓዶችም ነበሩ። ኋላ በጉድጓዶች ውስጥ ብዛት ያለው የገብስና የአተር ክምር አግኝተን ወዲያው አውጥተን ቀቅለን በላን። ዋሻው ውስጥም የምንጭ ውሃ ነበር። በጥንቃቄ ለተጠቀመበት 1000 ለሚሆን ሰው ይበቃ ነበር። የከብት ማደሪያው ራሱ 10 ከብቶች ማሳደር ይችላል። ከድንጋይ የተጠረበ የከብት ማብያም ነበረው። የተናፈቀው እንቅልፍ ረጅም ጊዜ አልቆየም። በሺዎች የሚቆጠሩ ቁንጮችና ትኋኖች በቁማችን ነው የበሉን። ውጭ መተኛት ደግሞ አልቻልንም። ብርዱ ኃይለኛ ነበር። ብርድ ልብስም አልያዝንም። ፀሐይ እንደወጣች አውሮፕላኖቹ ለተለመደው ስራቸው መምጣታቸውን አስታወቁ። ጥቂት ከጣሏቸው የፈንጂ ቦምቦች ውጭ የእሳት ቦምቦችን በመጣል ነው ያተኮሩት። አካባቢው በሙሉ በእሳት ይንቦቆቦቅ ጀመር። ይህ ዘዴያቸው የሚሰራ ሆኖ ተገኘ። ማንም ሰው በመቆየት ከብቱ በረሃብ ሲሞት ማየት አልፈለገም። ስለዚህ በዚህ ሁኔታ ብቻ ጠላትን ለመቋቋም ያሰምነው እቅድ በሙሉ ተበላሸ። ያለን አማራጭ መቀጠል ብቻ ነበር። ከተቻለ በተከዘ ሸለቆ ማዶ ሆነን ራሳችንን መከላከል ነው። እንግዲህ ትግራይን እንዳጣነው አድርገን መቀበል ነበረብን። ሁኔታዎች እዚህ ደረጃ ሲደርሱ ጣሊያኖቹ የትግራይን መሬት በመውሰዳቸው የሰላም ካሳ ነው ብለው ቢረኩና ቢበቃቸው አንድ ነገር ነበር። ፀሐይ እንደጠለቀች ማምሻውን ባለ ብዙ ሞተር ቦምብ ጣይ አውሮፕላኖች ከደቡብ ተነስተው እኛን አልፈው ሲበሩ አየን። ወዲያውኑ ሁለት ተዋጊ አውሮፕላኖች ጎን ለጎን በሰዓት 400 ኪሎ ሜትር በሚሆን ፍጥነት እየተጣደፉ ከነፉ። ለምን? ቆየት ብሎ አመሻሽ ላይ ያን ቀን በእኩለ ቀን ጣሊያኖቹ ፊት ፊት በመስመር የሚጓዘውን መንገደኛ የተከዜ መሻገሪያ ላይ እንደደበደቡት ሰማን። ውጤቱም እንደተባለው ከሆነ አስጠቃቂ ነበር። ለነገ ለብዙሃን ጭፍጨፋና ልቂት ዝግጅት እየተደረገ መሆኑ ግልጽ ሆነ። እነዛ ተዋጊ አውሮፕላኖች እየተጣደፉ የሄዱበት ምክንያት ግልጽ ሆነልን። በጊዜ ሪፖርት አቅርበው ወዲያውኑ ትዕዛዝ እንዲሰጥና አውሮፕላኖቹ በነጋታው ቦምብ እንዲጭኑ ነበር። በእነሱ ቤት እነዚህ የጫካ ሰዎች እንዳይት በየቦታው ተደብቀው ስለነበር ያ የተጣለው ሁሉ ቦምብና የጠፋው ነዳጅ እስካሁን ድረስ በከንቱ ነበር። አሁን ግን ያለምንም መከላከያ ወጥመድ ውስጥ ገብተዋል። ከዚህ የበለጠ ጥሩ አጋጣሚ ሲኖራል ብሎ የሚመኝ አለ? በሚቀጥለው ቀን ቦምቦች በከንቱ አይወድቁም። ምክንያቱም መረጃ ቀባዮቻችን እንደነገሩን ከሆነ ከዛና ጀምሮ ተከዜ ሸለቆ ማዶ ድረስ ያለው መንገድ መላወሻ በሌለው የሰዎችና የእንስሳት መንገደኞች ተጨናንቋል። በሌሊት እያንዳንዱ ሰው በሚቻል ፍጥነት ወንዙን መሻገር ይፈልጋል። እኛም ብንሆን ተመሳሳይ ፍላጎት ስለነበረን ማለፍ የማይቻለውን ዋና ቀጥተኛ መንገድ ትተን ወደ ተከዜ የሚወስድ ዙሪያ ጥምዝ መንገድ እንድንወስድ ሆነ። በፈጣን እርምጃ ከተጓዝ ቦታው ላይ ልክ እኩለ ሌሊት እንዳለፈ እንደምንደርስም ገምተናል። የሚያታልል ተስፋ አሰቤው ከማላውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ከአንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። የሚያታልል ተስፋ አስቤው ከማውቀው በላይ በጣም አስቸጋሪ መንገድ መሆኑን መግለጽ ብቻ አይበቃም። መንገዱ ከአንድ ከደረቀ ወንዝ ዳርቻ አሸዋማ ቦታ ሲደርስ አለቀ፣ ተሰወረ። ያገኘነው ገበሬ መንገድ አመላከተን፣ ግን ወዲያው አሳስቶ ወዳልሆነ ቦታ እንደመራን ገባን። ወደ ኋላ ተመልሰን ትክክለኛውን መንገድ ማግኘት አማራጭ የሌለው ነገር ነበር። ያን ቀን ማታ በዚያ መንገድ የጠቆመን ገበሬ ቤት በእሳት ሲጋይ ቂም በቀላቸውን በመወጣታቸው ደስ ያላቸው ሰዎች ነበሩ። ቆሽሽ ብለን በላብና ከዛፎችና ከቁጥቋጦች ጋር እየተጋፋን ስንመጣ ከለበስነው ጥላሸት ጋር ከጠዋቱ 11 ሰዓት ሲሆን ተከዜ ሸለቆ ደረስ። ሸለቆው የላቲን ፊደል ቪ ቅርጽ ያለው ሆኖ ወደ ታች 1000 ሜትር ጥልቀት አለው። ከታች ደግሞ የወለሉ የጎን ስፋት ከ10 ሜትር አይበልጥም ነበር። መንገዱ ቁልቁለታማ በሆነ የተሸረሸረ አለት ላይ በጎንና በጎን ቀጥ ባለ ግድግዳ ታጅቦ ወዲያው ይታጠፍና 30 ሜትር ስፋት ወዳለውና 1 ሜትር ጥልቀት ወዳለው ወንዝ ውሃ ይወርዳል። በዚህ ቦታ ላይ የደከማቸው ሰዎችና እንስሳት ተጨናንቀው በፍጥነት ይጓዛሉ። መንገዱም ቁልቁል ነው። ከወንዙ ማዶ ደግሞ ቀጠን ባለ መስመር አነስ ያለ የሰው ቁጥር እየተንፏቀቀ በገደሉና በጠባብና በጠመዝማዛው መንገድ ላይ ሲወጣ ይታያል። ከታች ከወንዙ ዳርቻ ከጩኸት ጋር የተኩስ ድምፅ ይሰማል። ከመሻገሪያው ቦታ አካባቢ ያሉ አዞዎችን ለማስፈራራትና ለማሸሽ ነበር። ፈዘዝ ባለው በጠዋት ብርሃን የሚታየው አስፈሪና አስጠቃቂ ትዕይንት ከዳንቴ ዲቫይን ኮሜዲ መጽሐፍ ውስጥ ከተጻፈው የገሃነም ትዕይንት ጋር ይመሳሰላል። ለጥቂት ጊዜም የስንፍናና የመሸነፍ ስሜት ተሰማኝ። ያለኝ ጉልበት በወንዙ ማዶ ያለውን ገደል ለመውጣት ያስችለኝ ይሆን? እንዲያው ትንሽ አረፍ ማለት ብችል? ሐኪም! እዛ ትቆም ና አብረህን ሂድ፣ የምናባክነው ጊዜ የለም። ጥሪው ከደጃዝማች ስለነበር ወዲያውኑ አነቃቃኝ። ደጃዝማች ከአንድ የጭነት ከብት ኮርቻ በጎራዴያቸው ማንገቻ የሚሆን ቀበቶ በጥንቃቄ ከቆረጡ በኋላ ቅርጫቶችን አነሱና ለወታደሮች እንዲሸከሙ ሰጡ። ወደ እኔ ዞር ብለውም ቢያንስ ቢያንስ ለዛሬ የምንበላው ምግብ አለ ና አሉኝ። ከጭነት በቅሏችን አንዱ ተገኘ። ረሃባችንን ለማስታገስ እድል መገኘቱ ሁሉንም ነገር ብሩህ ተስፋ ሰጠው። ነገር ግን የደጃዝማችን ትዕዛዝ መከተል ማለት ደግሞ ሌላ ጣጣ ነበር። የኔ የግል ሰራተኛ ስለጠፋብኝ የራሴን በቅሎ ራሴ መምራት ነበረብኝ። ቀጥ ባለው የቁልቁለት መንገድ መጋለብ አይቻልም ነበር። በቅሎዋን በልጓሙ የጎተትኩ ስሄድ በቀጠነው ሰውነቷ እንኳ ስትስበኝ የምጎተትበት ክንዴ ከመታጠፊያ ወልቆ የወጣ ነበር የመሰለኝ። በቅሎዋን እየጎተትኩ ደግሞ ባለኝ ኃይል በሙሉ ፊት ለፊቴ ያሉ ሰዎችንና አመፀኛ እንስሳቶችን እየተጋፋሁ ማለፍ ነበረብኝ። ሳስተውል ከጓደኞቼ ተነጥዬ ብቻዬን ቀርቻለሁ። ቀስ ብዬ እየተሳብኩ ከወንዙ ለመድረስ አጋማሽ መንገድ ላይ ደረስኩ። እዛ ስደርስ ደግሞ መንገዱ ሙሉ በሙሉ በራስ እምሩ ሰዎች ተዘግቷል። ሰዎቹም ሊያሳልፉኝ አልፈቀዱም። የእኛ ሰዎች ቢሆኑ ኖሮ ያሳልፉኝ ነበር። አመፀኛዋ በቅሎ ወደ ኋላ እየሳበችኝ እጃቻ እያሌውንና አሽከሮቻቸውን ልደርስባቸው እንደማልችል ግልጽ ሆነልኝ። ፀሐይ መውጫም እየተቃረበ ነበር። በዛ ሰዓት ውስጥ ከጓደኞቼ ጋር ካልተደባለኩ በአደጋ ጊዜ የሚደርስልኝ ሰው የለም። ስለዚህ በቅሎዋን እንደ ድሏቱን ብዬ ለቀኳት። በጠመዝማዛው መንገድ ከአንዱ መታጠፊያ ወደ ሌላው መታጠፊያ እየዘለቅኩ ቁልቁል ወረድ። ቀስ እያልኩም ብዙ መንገድ ሸፈንኩ። በላብና በአዋራ ተሸፍኜ የሚያስቅ ፊት ሳላሳይ አልቀረሁም። ምክንያቱም ባለፍኩ ቁጥር ሰዎች እየሳቁ ተመልከቱት ይሉ ነበር። አንድ ቦታ ላይ ስደርስ 9 ሜትር ከፍታ ያለው ጉብታ ላይ ስዘል ድንገት ጠመንጃውን እያቀባበለ የሚጮህ ሰው ድምፅ ሰማሁ። ያውና ነጭ ሰው እየዘለለ ነው እንዳያመልጥ። ገና ሽጉጤን መዝዤ ዞር ከማለቴ በፊት ወዳጄ አቶ ማሞ ሊረዳኝ ሲጣደፍ መጣ። መጀመሪያ ሰውየው ላይ ድንጋይ ወረወረበት። ከዛም ነጎድጓድ በመሰለ ድምፅ ስነካውና መሞቻህ ነው። ሕይወቴን አተረፈልኝ። አለበለዚያ በምንም መንገድ ራሴን መከላከል አልችልም ነበር። ራስና ደጃዝማች በየበቅሏቸው ልክ ውሃውን ሊያቋርጡ ሲሉ ደረስኩባቸውና ለደጃቻ እያሌው የምጋልበው ከብት እንደሌለኝ ተናገርሁ። በምልክት ከወጣቱ የወንድማቸው ልጅ ኋላ እንድፈናጠጥ አሳዩኝ። የነበረኝ ጉልበት በሙሉ ተሟጦ ነበር። ትንፋሽም እያጠረኝ ልቤ በፍጥነት እየመታ የሚንቀጠቀጡ ጉልበቶቼ ሰውነቴን መሸከም አቅቷቸው ነበር። ጆሮዎቼ ደንቁረዋል። አፌና ጉሮሮዬ በአዋራ ተሞልቷል። ከዚህ የባሰ ደግሞ የውሃ ጥሙ ያቃጥለኝ ነበር። እንደምንም ታግዬ በቅሎዋ ላይ ወጣሁ። በወንዙ ውሃ መሃል ስንጓዝ ቀዝቃዛውን የወንዙን ውሃ መጠጣት የምችል መሰለኝ። ደግሜ አጎንብሼ በእጄ ውሃውን ለማፈስ ያደረግኩት ሙከራ አልተሳካም። በፍጥነት የሚወርደው ውሃ ደግሞ ያዞረኝ ጀመር። ይህን የተመለከተና ችግሬን ያየ ወታደር የምጠጣው ውሃ በቀል ሰጠኝ። 2 ሆዳቸው የተቀደደ የሞቱ በቅሎዎች ወንዙ ውስጥ ነበሩ። ነገር ግን የተጣውት ውሃ ጉሮሮዬን ስላረጠበልኝ ከመጀመሪያው አሰቃቂ ነገር በማየቴ ሰውነቴን ሲያንቀጠቅጠው የነበረውን ሁኔታ አስረሳኝ። የሞተር ድምፅ መስማት ስንጀምር ገና የወንዙ ማዶ እንኳ አልደረስንም። ደጃዝማች ለጥቂት ሰከንዶች ቆም አሉና ዙሪያውን ካዩ በኋላ ተከተሉኝ በሚል ድምፅ ተመለሱ። ተመልሰው ወደ መጣንበት ሄዱና 100 ሜትሮች የሚሆን መንገድ ቁልቁል በወንዙ ከሄድን በኋላ በበሎክሎቹ እንድንወርድ ትዕዛዝ ተሰጠ። በፍጥነት ሁኔታዎችን በማስተዋል ችሎታቸው ከገደሉ ግድግዳ ወደፊት ወጣ ያሉ 100 ሜትሮች ርዝመት ያላቸው አለት አይተው ነበር። እኛም በዚህ ወጣ ባለው አለት ስር ተጠለልን። በፍጥነትም ድንጋዮች ተበሰብንና ግማሽ ሜትር ከፍታ ያለው መከለያ ሰራን። መጠለያው ሰፊ አልነበረም። ተጨናንቀን 8 ሰዎች ብቻ ነው መያዝ የሚችለው። ሌሎቹ ተበትነው በየራሳቸው መጠለያው ወይም መደበቂያ መፈለግ ነበረባቸው። ከፊት ለፊታችንና ከጎን የሰራነው የድንጋይ ካባ መከለያ ስለሆነ ተረጋግተናል። ዋናው መጠለያ ግን በአናታችን ላይ ወጣ ብሎ እንደ ጣራ የሚሸፍነን አለት ነው። ወደ መደበቂያ ቦታችን ለመግባት እንኳ በቂ ጊዜ ሳናገኝ 14 ባለ 3 ሞተር አውሮፕላኖች ተቃረቡ። ቀስ እያሉ በሸለቆው ላይ ይበሩ ጀመር። ጭልፊቶች ለመሰየም እንኳ ጆፊያ ሞራ ሳይሻል አይቀርም። የሚያድኑትን በደንብ ያውቃሉ። ምንም ማምለጫ አልነበረም። ዘመንስ ግዳዮቻቸው ገና በሞት ፍርሃት ሲጠማዘዙ ማየቱን እንኳ አያስደስታቸውም። በመጨረሻም በደቡብ በኩል በመካከላቸው የሚበቃ ክፍተት ፈጥረው በመስመር መጡ። መሪያቸው አንድ ቦምብ በደቡብ ከፍታ ላይ፣ ሌላ ደግሞ መካከል ላይ፣ እንደገና ሶስተኛ በሰሜን አቅጣጫ ከፍታ ላይ ጣለ። ሁሉም መንገዱ ላይ ወደቁ። ዓላማውም እሱ ነበር፣ መንገዱ ለመተላለፊያ እንደማይሆን ማድረግ። ያ መግቢያ ወይም መተዋወቂያ ነበር። ከዚያ በኋላ ሁሉም በየተራ ይመጡ ጀመር። ቦምብ በቦምብ እየተከታተለ ከ14ቱ አውሮፕላኖች ይወርድ ጀመር። 2 ኪሎ ሜትር ርዝመት በማይሞላ ቦታና በሰዎችና በእንስሳት በተጨናነቀ መንገድ ላይ በሚያስፈራ ሁኔታ ኢላማው ትክክል ነበር የሚያርፈው። በሸለቆው ከሚነጥረው የገደል ማሚቶ ጋራ ጆሮ የሚያደነቁር ድምፅ ነበር። ልብ የሚያስጨንቅ የሕፃናትና የሴቶች ጩኸት፣ ከዚያም በሺዎች የሚቆጠሩ ሰዎች ድምፅ ወደ ላይ ወደ መንግሥተ ሰማያት ሲማጸኑ ይሰማል። ክርስቶስ ፈጣሪ እባክ ምሕረቱን አውርድልን። አሰቃቂ ኢሰብአዊ ስልጣኔ። እኛም በሰራነው ግንብ ጀርባ ስር ተንቆራጠን መደበቅ ነበረብን። ድንጋይና የቦምብ ፍንጣሪዎች በሚያስገርም ፍጥነት እያፏጩ ወደ መጠለያችን ይመጡ ነበር። ጭስና አዋራ መተንፈሻችንን ስለዘጋው ያደረግነው ጭምብልን ለማውለቅ ተገደብ። የማይቻል ድካም ይሰማን ጀመር። በነበረን የሰውነት አቀማመጥ ምክንያት መጋጠሚያዎቻችን ላይ ቁርጥማት ጀመረን። ወዲያውኑ የሸለቆው ግማሹ በጨለማ ተዋጠ። ፀሐይዋ ጥቅጥቅ ባለ አዋራና ጭስ ተጋርዳለች። የወንዙ ውሃ ከተራራ የወጣ ፍል ውሃ ይመስል መጨስ ጀመረ። ሙቀቱ የሚቻል አልነበረም። ሁሉም ነገር የቃጠሎ ሽታ ነው የነበረው። ከጥቂት ደቂቃዎች በኋላ አውሎ ነፋስ ተነሳ። በፍጥነት እየጋለ የመጣው የአካባቢው ሙቀት የአየር ማዕበል መፍጠር ጀምሮ ስለነበር አውሮፕላኖቹ ተመልሰው ጠፉ። ለሰዎቹ ጸሎታቸው መልስ አገኘ። በተረፈው ቀን የሚመጡት አውሮፕላኖች ተመልካቾች ብቻ ነበሩ። መንገደኛው ሐሳቡን ሳይቀይር ቀጥታ ወደ ቤቱ ብቻ የሚጓዝ መሆኑን ማረጋገጥ ፈልገዋል። እልቂት በዛን ቀን ለደረሰው የቦምብ ድብደባ ምናልባትም የሚስማማው ቃል መሆን አለበት። ግማሽ ሰዓት ያህል እንኳን አልቆየም። ነገር ግን ጦሩ የሞት አይቀጹ ቁጣት ነው የደረሰበት። ከዚህ በኋላ ማንንም በጭራሽ ጣሊያኖች ላይ ሙከራ አያደርግም። የባዶሊዮ ስለት ነበር አስተካክና ኢሰባዊ ያም ሆኖ ምህረት የለሽ በሆነ ሁኔታ ስለቱ ትክክለኛ ነበር። የደከመው ወኔና ስሜት በጠቅላላ በእነዚህ የነጎድጓድና የመብረቅ አምላኮች ፍራቻና ክብሮት ተተካ። የራስ ተምሩና የደጃች አያሌው ጦር ያለምንም ጥርጥር ተሸነፈ። በግድያው ቦታ የሚታየውን መግለጽ የሚያዳግት አሳዛኝ ነገር ነው። የቆሰሉ ሰዎች ውሃ ውስጥ ወይም ዳርቻው ላይ ተቀምጠዋል። አንዳንዶቹ ጥማቸውን ለመቁረጥ ይሞክራሉ። ሌሎች ደግሞ በአፈርና በረጋ ደም የተሸፈነውን ቁስላቸውን ያጥባሉ። በዚህም በዚያም የተበጣጠሰ የሰው አስከሬን ይታያል። ውሃ ውስጥ ደግሞ የሞቱ በቅሎዎች ከነሸክማቸው ወይም ያለሸክማቸው ወድቀው ይታያሉ። በጠቅላላው መንገዱ ላይም ተመሳሳይ ሁኔታ ነው የሚታየው። ልብ የሚያስጨንቅ የእርዳታ ጸሎትም ይሰማል። የጦሩ ሙሉ ስንቅ ተደምስሷል። በየመገዱ የዱቄት ክምር፣ ማር፣ ቅቤ፣ እህል የማብሰያ ዕቃዎች፣ ልብሶች ተበትነው ይታያሉ። ባዶ ሳጥኖችም ቢሆን በሳት እየነደዱ አብረው ተበትነዋል። የሞቱ በቅሎች፣ ፈረሶችና አህዮች ክምር አልፎ አልፎ ከሚታይ የሰዎች አስከሬን ጋር ተደባልቆ ከገደሉ ስር ይታያል። አንዳንድ እንስሶች መንከባደር ሲጀምሩ ሌሎችንም ይዘው ሲወርዱ እንደ ናዳ ፈጥረው ታች ዝቅ ያለ ቦታ ላይ ሲደርስ ነው የቆመው። አንድ የበታች መኮንንና ጥቂቶች ወታደሮቹ ፊታቸው በሸማ ተሸፍኖ ከዛፍ ግንድ ተጠግተው ተደግፈዋል። ሁሉም የሞቱ ነበሩ። ቆንጆ የሆነች ሴት ድንጋይ ተደግፋ ተቀምጣለች። ያደረገችው ጥቁር ባርኔጣ የትልቅ ሰው ቤተሰብ መሆኗን ያስታውቃል። እንዳመድ የገረጣው ፊቷና የጎደጎዱ ዓይኖቿ ያሳለፈችውን መከራ ይገልጻሉ። ምን ሆነች ነው ተብላ ስትጠየቅ ቀሚሷን ነበር የምትገልበው። ግራ እግሯ ከጉልበቷ በታች ተገንጥሎ የለም። ደም እንዳይፈስ ጭኗ በመቀነት ጥብቅ ብሎ ታስሯል። ጓደኞቿ የሉም። ምናልባትም እነሱም ሞተው ይሆናል። በአባቷ አስከሬን አጠገብ ተቀምጣ ታነባለች። ዓይን የሚያየውን ይህን ሁሉ አሰቃቂ እይታ ማን ነው መግለጽ የሚችለው? ብዙ ባለጌዎች አጋጣሚውን በመጠቀም ቦምብ በሚጣልበት ጊዜ ከሚበተኑ ጭነቶች ላይ ውድ ውድ ዕቃዎችን ይሰርቁ ነበር። ገንዘብ የሆነ ወይም ገንዘብ ነክ የሆነ ነገር መጀመሪያ ይወሰዳል። እንደሚባለው ከሆነ ብዙዎቹ ለመስረቅ ሲሻሙ እርስ በርስ ይተኳኮሱ ነበር። ራስ ምሩ የነበራቸውን ሁሉም ነገር ነው ያጡት። ልብሳቸው፣ ቀለባቸው፣ ሌላውን ጨምሮ የተረፋቸው 22000 ብር የለም። ጃዝማች አያሌው ደግሞ 5000 ማስትሬዛ ብርና ሌሎችም ነገሮች ጠፍተውባቸዋል። እኔም ብሆን የራስ ምሩ ጣ ነው የደረሰብኝ። የነበረኝ ሁሉ ነገር መድኃኒቶችን ጨምሮ በእሳት ነው የተቃጠለብኝ። የነበረኝ 20000 ሊሬም ሄዷል። በተጨማሪ ምትክ የሌላቸው 86 የፎቶ ፊልሞች፣ ትልቅ ማስታወሻ መጻፊያ፣ የመንገድና የመኝታ ልብሶቼ ሌሎችንም ጨምሮ አሁን ያለኝ የለበስኩት ልብስ ብቻ ነው። ከዚህ ሁሉ ግን ትንሽ ማስታወሻዬንና መጽሐፍ ቅዱሴን ማዳን ችያለሁ። ምዕራፍ 20 በሰሜን ተራሮች ላይ። ወደ ላይ ፈጥ ወዳሉት በደመና በተሸፈኑት ወደ ሰሜን ተራሮች አናቶች ሽሽቱ ቀጠለ። አሁን ትዕዛዙን የሚሰጡት ተራዎቹ ሰዎች ናቸው። የጦሩ አዛዦች ያለምንም ስልጣን መከተል ብቻ ነበረባቸው። ለደህንነትም ሲባል አዛዦቹ በማታ ብቻ ነበር የሚጓዙት። አውሮፕላኖቹ የቅስቀሳ ወረቀቶች በተከታታይ ይበትኑ ነበር። በወረቀቱም ጣሊያኖቹ ከተራው ህዝብ ጋር ምንም አይነት ጠብ እንደሌላቸው ይገልጹ ነበር። መቅጣት የሚፈልጉት የንጉሱ ተከታዮች የሆኑትንና ገበሬውን የሚያስቀዩትን የጦር መኮንኖችን ብቻ ነው። ስለዚህ ተራው ሰው ወደ የቤቱ ባስቸኳይ እንዲመለስ ተግሳጽም ይሰጡ ነበር። ይህንን ትዕዛዝ ከተቀበሉም ከድብደባ ይድኑ ነበር። ከዚያ በኋላ የቦምብ ድብደባው በጣም አልፎ አልፎ ነበር የሚካሄደው። ቦምብም የሚጣለው አንድ ካምፕ ከአንድ ቀን በላይ የሚቆይ ከሆነ ጥርጣሬ ካለ ነው። ያም ሆኖ ግን አውሮፕላኖቹ ከፊት ለፊት ከሚሸሸው ሰው መንገድ ዳርና ዳር የሚገኘውን ሳር በሙሉ በእሳት ያቃጥሉት ነበር። መንገዳችንም በረሃብና በድካም ምክንያት የሞቱ በመቶዎች የሚቆጠሩ ፈረሶች ይታይበታል። ከአበር ተራራ ስር ለሁለት ቀናት አቆም። ማምሻውን በመጣ ዜና የጣሊያኖች ሬጅመንት እኛ ያቋረጥ ቀን ተከዜን ማቋረጡን ሰማን። ነገር ግን ከእኛ ዝቅ ብሎ ነው የተሻገሩት። አሁን ደግሞ ወደ ዳባት እየተጓዙ መሆናቸውን ሰማን። ራስ ምሩ ወደ ግንባር ሲመጡ ይዘው የመጡትን መንገድ ይዘው ነው ወደ ዳባት የሄዱት። የካምፕ እሳታቸውን ከታች ከረባዳው መሬት በምዕራብ በኩል 15 ኪሎ ሜትር በማይሞላ ርቀት ማየት እንችል ነበር። በጣም ተዝናንተናል። ምንም እንግዳ በሆነ በጠላት ቦታ ቢሆኑም ማን ቀድሞ ዳባት ይደርሳል በሚል እየተፎካከሩ ነበር። ራስ ምሩ ጣሊያኖችን ለማዘግየት ማጥቃት ፈልገው ነበር። ነገር ግን ወታደሮቻቸው ፊት ለፊት ትዕዛዙን እንደማይቀበሉ አስታወቁ። እንደ ወታደሮቹ ግዛቱ የደጃዝማች አያሌው ስለሆነ የመከላከል ኃላፊነቱም የእሳቸው እንጂ የነሱ አይደለም። ወደ ቤታቸው በተቻለ መጠን በፍጥነት መመለስ ስለወሰኑ ራስ እምሩ ከፈለጉ መከተል አለዚያም መቅረት ይችላሉ። በሌላ በኩል ደጃች አያሌው በሶስት ፊት አውራሪዎች የሚመራ 500 ወታደሮች ማሰባሰብ ችለው ነበር። ትዕዛዙም በማታ ጠላትን በማጥቃትና በመረበሽ ወደ ኋላ መመለስ እንዲያስብ ለማድረግ ነበር። በተጨማሪም ወታደሮቹ ገበሬዎች ጠላት እንዲራብ ለማድረግ ቤታቸውን ባዶ እንዲያደርጉ ይገፋፉ ነበር። እንደሰማነው ከሆነ ጠላት ስንቅ ሳይዝ ነው የተንቀሳቀሰው። የሚፈልገውን ነገርም ከገበሬዎች እየገዛ ነበር። አንድ ቀንም አለፈ። በሁለተኛው ቀን ከሰዓት በኋላ አንደኛው ፊት አውራሪ ከ30 ሰዎች ጋር ተመለሱ። ወኔያቸው የወደቀ ይመስላሉ። ምን ተፈጠረ? ሁለቱ ፊት አውራሪዎች የኛ ማጥቃት ተስፋ የሌለው ነገር ነው ብለው ከቀረው ጦር ጋር ከጣሊያኖቹ ጋር ተደባልቀዋል። ይህ የመጀመሪያ ክዳት ነበር። ደጃዝማች አያሌው ላይ ከፍተኛ የሐዘን ስሜት ነው የፈጠረው። የዚህ ላይ በቃ ደግሞ በደረሳቸው ደብዳቤ በዳባት የገበያ ቦታውና የገብርኤል ቤተክርስቲያን በአየር ድብደባ ወድመዋል። ከዚያ ቀን በኋላ ደጃች አያሌው እንደ ድሯቸው አልሆኑም። ከዚህ ቀደም ተጫዋችና ተደባላቂ የነበሩት ሰው ዝምተኛና ቀስተኛ ሆነዋል። ጸጉራቸው አልፎ አልፎ ሽበት የነበረበት በጥቂት ቀናት ውስጥ ተቀየረ፣ በሙሉ ነጭ ሆነ። ይህ ሁሉ ችግር እያለ ሁሉም ነገር አለቀለት የሚለውን አስተሳሰብ ግን አልተቀበሉትም። ውሳኔውም በተቻለ ፍጥነት ከዳባት 30 ኪሎ ሜትር ርቀት ወደሚገኘው የደጋው ከተማ ወደ ደባርቅ እንድንሄድ፣ መንገዱም ለማለፍ አስቸጋሪ በሆነው በሊማሊሞ ገደል በኩል እንዲሆን፣ ምክንያቱም ጣሊያኖቹም ማለፍ የፈለጉት በዚሁ በሊማሊሞ በኩል ስለሆነ ነበር። የዚህ ማለፊያ ለ50 ሜትር የሚሆን ቦታ ላይ በጣም ጠባብ ስለነበር የተጫነ አህያ ማለፍ አይችልም ነበር። እዛ ቦታ ላይ በጥቂቱ በመቶ የሚቆጠሩ ሰዎች ቦታ ይዘው ለማለፍ የሚሞክረውን ማንኛውንም ጠላት እንዲያስቆሙ ታሰበ። ትዕዛዙም ለፊታውራሪ ተሻገር ተሰጠና ወታደሮች ይዘው ባስቸኳይ ወደ ሊማሊሞ ማለፊያ እንዲሄዱ ነበር። የአየር ድብደባ የሚከላከሉበት መጠለያ እንዲያዘጋጁ በተጨማሪም ጠመንጃ መደገኛ ጉድቦች እንዲቆፈሩና ወደ ረባጃው መሬት አቅጣጫ ሁለት ቦታ ላይ ግንብ እንዲገነባ ተወሰነ። በዚህ ጊዜ እኛም ባስቸጋሪ ሁኔታ ወደ ላይ ወደ ተራሮች መውጣት ቀጠል። ሁልጊዜ ወደ ላይ መውጣት ነው። አየሩም በየቀኑ እየቀዘቀዘና እየቀለለ ይሄዳል። መያዝ የቻልነውን ወሰን ከነ ልብሳችንም እንተኛ ነበር። ምንም ነገር አልነበረንም። የቅማል ነገር እንዴት ነው ብሎ ሰው ሊጠይቅ ይችላል። አዎ ቅማል ነበር። እነዚህ ትንንሽ ተባዮች ሰዎችን እንደዚህ ያሰቃያሉ ብዬ ገምቼ አላውቅም። የሚገርም ነው። በአንድ ወቅት በአውሮፓ የነበሩ መርማሪዎች ቅማሎችን ሰው ለማሰቃየት አለመጠቀማቸው። ስንት እንቅልፍ ያጣሁባቸው ማታዎች ነበሩ። በበሉኝ ቁጥር እንደ ሕፃን ልጅ ያስለቅሱኝ ነበር። በማከክ ብዛት ቆዳዬ ተልጦና ቆስሎም ነበር። ለመጋቢት ሶስት ለማስታወሻዬ የሚቀጥሉትን ቃላት ስጽፍ ስለ ቅማሎቹ እያሰብኩ ነበር። ከየካቲት 23 ውጊያ በኋላ ከፍተኛ ስቃይ ነው የደረሰብኝ። አሁንስ ሁሉም ነገር ደክሞኛል። ምን አለ ማቆሚያ ቢኖረው? አንድ ቀን አቶ ማሞ ወደ ዋሻችን መጣ። በጣም የተጨነቀ ይመስላል። ልጅዋ ጸደ ለሁለት ቀናት አልታየችም። የራስምሩ ሰዎች ሰርቀዋታል ብሎ እርግጠኛ ነበር። ምክንያቱም በዚያ በመበታተኑ ጊዜ በአንዳንድ የራስምሩ ወታደሮች ዘንድ ፈረስ በቅሎና አገልጋዮች መስረቅ የተለመደ ነገር ሆኗል። ሐሳባቸውም በየትውልድ ቦታቸው ተመልሰው ሲገቡ ለመሸጥ ነው። እሷን እንዴት እንደምንፈልግ እየተነጋገርን እያለን አንድ ወታደር ይዟት መጣ። እንደ ወታደሩ አገላለጽ አንድ ቀን በንጋቱ ገና ጨለማ እንደሆነ አጸደን በእንቅልፍ ልቧ ወደ እሱ ስትመጣ ያያታል። ክንዷን ሲጨብጥ ነቃች። ደንግጣም ነበር። ነገር ግን የማስታወስ ችሎታዋ እንደ ጠፋ ይረዳል። ልጅቷ የራሷን ስም ሆነ የወላጆቿን ስም ማስታወስ አልቻለችም። ያን ቀን ብቻ የሚያውቃት ሰው መጥቶ የአባቷን ስም ሲጠራ ማስታወስ ጀመረች። መልካም ያጠሩ ነገር ነበር። ከዚያ ውጭ ግን በዚህ በማይረሳ መከራ ቀን አንድ ጣጣ በሌላ ጣጣ ይተካ ነበር። ፈጠነ በጣም ታመመ። የያዘው በሽታ ደግሞ የሚያገረሽ ተስቦ መሰለኝ። መድኃኒት አልነበረኝም። በዚህ ያልሆነ ቦታ ደግሞ ጥየው አልሄድም። ደጃዝማች አንድ ከተከዜ ጨፍጨፋ የተረፈች በካምፕ ውስጥ ያለችዋን ብቸኛ በቅሎ ላኩልኝ። እኔም ፈጠነን አሳፈርኩባት። መንገድ በጀመርን ቁጥር የትኩሳት ቅዠት ውስጥ ስለነበር እንዳይወድቅ ከኮርቻው ጋር በደንብ መታሰር ነበረበት። መንገዱ በቀጥታ በስሜል ተራሮች በኩል ነው የሚወስደው። ሲያደናቅፈኝ በአይኔ ብልሽታ ማየት ጀመርኩ። ጉልበቶችም ሊከዱኝ ያሰቡ ይመስላል። የምግብ እጥረት ከቅማሎቹ ደም መምጠት ጋር ያለኝን አቅም በሙሉ አዳክሞታል። ከብዙ ቀናት በኋላ ከታች ከተከዜ ሸለቆ ከባህር ወለል 900 ሜትር ከሆነ ቦታ ጀምረን ወደ ላይ ከባህር ወለል 4000 ሜትር ከፍታ በላይ ወጥተናል። እዚህ ላይ ባለ ግርማ ሞገሱ ቧሂት በ4600 ሜትር ከፍታ ላይ ይገኛል። ከብዙ ዓመታት በፊት ይህ ተራራ በወንድሜ በዋልደማርና በጂኦሎጂስቱ ዶክተር ኤሪክ ኔልሰን ድል ተደርጓል። ሁለቱ በኢትዮጵያ ከፍተኛው ተራራ ላይ እግራቸውን ለማሳረፍ የመጀመሪያዎቹ አውሮፓውያን ነበሩ። ኩርምትምት ብዬ ቁጭ ስልና በበረዶ የተሸፈነውን የተራራውን ነጭ አናት ስመለከት የቫይኪንግ ትውልድ ያላቸው ስዊድናውያኑ እንደ ወንድሜና ዶክተሩ ያሉ ጠንካራ ሰዎች ናቸው እንዲህ ያለውን ነገር መፈጸም የሚችሉት አልኩኝ። ሌላ ሰው ተራራው ጫፍ ድረስ ለመውጣት ገና መቆየት አለበት ብዬ አሰብኩ። ስዊድን ለዘላለም ትኖር። ይህ ግርማ ሞገስ ያለው አስደናቂ እይታ መንፈስን የማደስ ስሜትም ይፈጥራል። ለፍታ ያህል የወንድሜን ነገር የመከተል ስሜት ተፈታተነኝ። ኢትዮጵያውያንን ስዊድናዊ ማድረግ የሚችለውን ነገር ባሳያቸው ደስ ባለኝ። የዋልደማር ወንድም አይደለሁ? አያሌውና ሰዎቻቸው በደንብ የሚያውቁት ዋልደማር ሙሉ አድናቆታቸውን ያገኘው ዋልደማር። ነገር ግን ቦታው በጣም ቀዝቃዛና የሚቆረጥም ብርድ አለው። መሬቱ እንደ በረዶ ቀዝቅዟል። እዚህ እዚያም የበረዶ ክምር ይታያል። ሰፋ ያለው አየር ትንፋሽን ቁርጥ ነው ያስደረገኝ። ብስበው የሚበቃ አየር የማገኝ አልመስላለኝ። ከጅባራውና እጅብ ብሎ ከሚታየው ከርዳዳ ሳር ውጭ ሌላ አይነት ተክል የለም። ጅባራ የሚገኘው ከባህር ወለል 3800 ሜትር ከፍታ ብቻ ነው። ቁመቱ እስከ 3 ሜትር ድረስ ይሆናል። ከሩቅ ሲታይም ልክ የዘንባባ ዛፍ ይመስላል። ከስር በኩል ግንዱ የ25 ሴንቲሜትር ውፍረት አለው። ወደ ላይ እያደገ ሲሄድ ግን መቅጠን ይጀምራል። ተክሉ ሲደርቅ እንደ ግንድ ነው የሚነደው፣ ነገር ግን ሙቀት አይሰጥም። በቧሂት በምዕራብ ጎን በኩል ባለው ዋሻ ለሶስት ቀናት ሰነበት። በዚህ ቦታ ብዙ በጎች ይረባሉ። አንድ በግ በርካሽ በ50 ኦር ይገዛል። ጉልበታችን ማገገም የሚችልበት ቦታ ነው ያለነው ብለን አስበናል። ከጧት እስከ ማታ በግ በየተራ እየታረደ ይቀቀላል። እንደዚህ ጊዜ ስጋ በብዛት በልቼም አላውቅ፣ ይህን ያህልም ቡቡኝ ፈጥቼም አላውቅ። ለመጀመሪያ ጊዜ ምን ያህል ተርበን እንደነበር ተገረዘም። ጨጓራና አንጀታችንም አልተጣዱንም። ምን ያህል ብዛት ቢኖረውም የበላነውን ሁሉ ተቀበሉ። የዘመን ገበሬዎች እነዚህ ትሁትና የደጋ ተራ ሰዎች በግልጽ ወዳጅ መስለው ነበር የሚታዩት። ሲመጡም እንጨት፣ ጠላ፣ ዳቦ፣ ወተትና እህል ስጦታ ይዘው ነበር። አልፎ አልፎም እንቁላል ይሰጡን ነበር። አገሩ ግን የዶሮ ሀብት የለውም። ካምፑን ለቀን በምንሄድበት ቀን በጠዋቱ ገላይን ተጥቤ በፈላ ውሃ የተቀቀለ አዲስ ልብስ ከለበስኩ በኋላ በጣም ደስታ ተሰማኝና ከደጃዝማች ልጅ ጋር በመሆን ዋሊያ ለማደን ወጣን። ዋሊያ በሰሜን ብቻ ነው የሚገኘው። ብዙ ዋሊያዎችን ቀጥ ባለው ገደል ላይ አየን። ጠጋ ብለን ለመተኮስ የጠመንጃ ተኩስ ርቀት ያህል የሚያስጠጉ አይነት አልነበሩም። በተጠጋን ቁጥር ስለሚሸሹ አፋራምነታቸውን አስመሰከሩ። ለማንኛውም እንዲህ አይነት ያልተለመደ አደን ለማድረግ ወጥተን ነበር። በሳንቃበር በኩል አድርገን ወደ ደባርቅ መንገድ ቀጠል። ሳንቃበር በዚህ ቀጥ ባሉ አለትና መጋጠሚያዎች በተከበበው ሰሜን ክልል ካሉት ሶስት ማለፊያዎች አንዱ ነው። የጣሊያን ወታደሮች ከታች ከደልዳላ ቦታ ስለተቀመጡ እኛም ይሻለን በዳባትና በደባርቅ መካከል ግማሽ መንገድ ላይ በሚገኙ ዋሻዎች ቆይተን የሚመጣውን ማየት ነው ብለን ወስነናል። አሁን የደረስንበት ዋሻ ትልቅ ነበር። በቀላሉ በብዙ ሺህ የሚቆጠሩ ሰዎች ማስተናገድ ይችላል። ነገር ግን በርጥበቱ ምክንያት ውስጡ መቆየት የማይቻልበት ሁኔታ ደረጃ ሊደርስ ይችል ነበር። ሰፊና ጠመዝማዛ መንገድ በተራራው መሃል ለመሃል ይወስዳል። ለደቂቃዎች ከተጓዝን በኋላ ሰፊ ውሃ የተከማቸበት ኩሬ ደረስ። ውሃው ከላይ እንደ ነጎድጓድ እየጮኸ በሚወርድ ፏፏቴ ይሞላል። በፏፏቴው ጩኸት ንግግር መስማትም አይቻልም ነበር። ኩሬው ከስር በኩል የውሃ መውጫ ቢኖረው ነው እንጂ ከላይ በኩል የሚታይ የውሃ መውረጃ አይታይም ነበር። ከሳንቃበር ወዲህ ከአቶ ማሞና ቤተሰቦቹ ጋር በጣም ተቀራርቤያለሁ። ከነሱ ጋር ሆኜ የሚቻለውን ቦታው የሚፈቅደውን እንክብካቤ አግኝቻለሁ። በቀሩት ወራት አብረን ነው ያሳለፍነው። ከደጃዝማች በየቀኑ የሚላክልንን ዳቦ እንደ ወንድማማች እንከፋፈል ነበር። ደጃቻያሌው በቆየ ቁጥር ዝምታቸው እየጨመረ ነበር የሄደው። ጨዋታቸው ምንም አልተሻለም። ያ ግን የራስ ካሳ ልጅ የሆኑት ባለቤታቸው ከደባት ተነስተው እኛን ለመከተል እስኪመጡ ድረስ ነበር። ባለቤታቸው ስማቸው ማናህሎሽ ነበር። ሲመጡም የውጭውን ዓለም ጭልፍታ ይዘው ነበር የመጡት። በጣም ንጹህ ናቸው። ለብዙ ጊዜ አዲስ አበባ ሲኖሩ እንደ አውሮፓዊ ባላባት ሴቶች ነበር የኖሩት። ያም በባህሪም ባለባበስም ጭምር ነበር። በጣም መልከኛና አስደሳችም ነበሩ። ነገር ግን ራስ ወዳድ በመሆናቸው የተነሳ ተወዳጅነት አልነበራቸውም። ይህ ባህሪ ደግሞ የተወረሰ ነው ተብሎ ይወራ ነበር። በእሳቸው እርዳታ ነበር አስቀያሚና የማይመቸውን ጺሜን ማስወገድ የቻልኩት። ጺም መላጫዬንና ሌሎች ንብረቶቼን ተከዜ ላይ ስለጠፉብኝ ጺሜን ከማሳደግ በስተቀር አማራጭ አልነበረኝም። ከነበራቸው የመዋቢያ ነገሮች ጋር ጸጉር የሚያስወግድ ወይም የሚነቅል ፓውደርም ይዘው ነበር። በወፍራሙ ጺሜ ላይ አደረግኩበት። ከሶስት ደቂቃ በኋላ ጺሜ እንደ ህልም ድራሹ ጠፋ። ደስተኛ ነበርኩ። ከዚህ በኋላ ግን ደግሜ ተጠቅሜ አላውቅም። በዚህ ትልቅ ዋሻ ሶስት ቀናት እንዳሳለፍ ፊታውራሪ ተሻገር በላብ ተጠምቀው ፈረሳቸውን እየጋለቡ መጡ። ሰዎቹ ፈርተዋቸዋል። እናም ብቻቸውን የሊማሊሞን ማለፊያ መከላከል አልቻሉም። ጣሊያኖቹ በደባርቅ ከተማ ዙሪያ ካምፕ መስርተዋል። የአካባቢው ገበሬዎች በሙሉ ለእኛ ግልጽ የሆነ ጥላቻ እያሳዩ ነው። ለጣሊያኖቹ ወዳጅነታቸውን ለመግለጽ ሁሉም ነጭ ባንዲራ በየጎጆቻቸው ላይ ያውለበልቡ ነበር። በገበሬዎችና በወታደሮች መሃል የተኩስ ልውውጥ ማድረግ የተለመደ ነገር እየሆነ መጥቷል። ፊታውራሪ ደግሞ የነበራቸውን ጥሩ ዜናም ማካፈሉን አልረሱም ነበር። የጣሊያን አውሮፕላኖች በስህተት የራሳቸውን ሰዎች በቦምብ ደብድበው በራሳቸው ዜጎች ላይ ሞትና ሽብር ፈጥረዋል። ወዲያውኑ የተወሰነ ውሳኔ ደጃች አያሌው ራሳቸው ብቻቸውን ወይም ከኛ 5 ኪሎ ሜትር ርቀት ከሚገኙት ራስ መሩ ጋር በመሆን ጣሊያኖቹን ለመመከት ነበር። አቶ ማሞና እኔ ከሌሎች ሰዎች ጋር በመሆን የተሰጠን ኃላፊነት ወይዘሮ ማናህሎችን አጅበን በቀጥታ ወደ ምዕራብ አቅጣጫ እንድንሄድ ነው። ሐሳቡ በሱዳን በኩል አድርገን ሄደን ከእንግሊዞች መጠለያ ለማግኘት ነው። ደጃዝማችም በሙከራቸው ካልተሳካላቸው እኛን ሊደርሱብን እንደሚሞክሩ ነበር። ከሰዓት በኋላ ከቀኑ 9 ሰዓት ላይ ደጃዝማች ከብዙ መቶ ሰዎች ጋር በመሆን ተለይተውን ሄዱ። እኛ ግን መንገድ ለመጀመር የጨረቃ ብርሃን እስኪወጣ ድረስ መጠበቅ ነበረብን። ልክ እንደ ሌሎቹ ሴቶች ሁሉ ወይዘሮ ማናሎሽ በፍጹም ተዘጋጅተው አልጨረሱም። ይሄ ጎሏል፣ ልብሱ በደንብ ስክት አላለም፣ ጫማው ይቆነጥጣል፣ ወይ ደግሞ የፀሐይ ባርኔጣው ቀለም ከሌላው ጋር የሚስማማ አይደለም። እንደተለመደው መንገዱ በጣም አስቸጋሪ ነበር። እጣችን በሙሉ በአስቸጋሪ መንገዶች እንድንጓዝ የተወሰነበት ይመስላል። 1-7 የሚሆኑ አሳዛኝ ሁኔታዎች ወደ 8 አስቸጋሪ ሁኔታዎች። ከሌሎች ሁኔታዎች ጋር የአቶ ማሞ ፈረስ ከነጭነት በገደሉ ወድቆ ቀርቷል። በኋላ የሚያምርና አስደናቂ ወደ ሆነው የቦዛ አካባቢ ደረስ። እዚህ ቦታ ላይ ሆነን በስምምነታችን መሰረት የደጃዝማች አያሌውን ወሬ ልንጠብቅ ነው። እኩለ ቀን ሲሆን ዜና መጣልንና ከነበረን መዳከምም እንድንነቃ አደረገን። በዙሪያው በነበሩ ሰዎች ግን ከፍተኛ ጩኸት ነበር። የደጃች አያሌው ሁሉም ንብረት ዳባት አጠገብ ባሉ ዋሻዎች ተደብቀው ነበር። ነገር ግን በአካባቢው ሰዎች እንዳለ ተዘርፈዋል። ሁሉም እርስ በርሱ እየተራኮተ ነበር። አቅም ያነሰው ለባለጉልበተኛው መልቀቅ ነበረበት። ይህም ሁኔታም በየቦታው የሚታይ ነገር ሆኗል። ራስና ደጃዝማች ለኛም ይበጀው ወደ ጎንደር መሄድ ነው ብለው አስበዋል። ስለዚህ እኛም ከኋላቸው ወደ ረባቸው በሚወስደው መንገድ ላይ እንድንደርስባቸው ተወስኗል። 7 ሰዓት ሲሆን መንገድ ጀመር። መንገዳችንን ለሶስት ቀናት ቀጠለ። በመሃል የ9 ሰዓታት እረፍት ብቻ ነው ያደረግነው። በመጨረሻም ደንቀዝ የሚባል ከተማ ደረስ። ፀሐዩ ያቃጥላል። እስኪመሽ ድረስ ከ5 ወራት በፊት ወደ ጠገዴ ሲሄድ የመጣሁበትን መንገድ እስከምናቋርጥ ድረስ የሚጠጣ ውሃም አላገኘንም። ሌሊቱ እንዳለፈ ፀሐይ ስትወጣ ወደ ሰማይ ቀጥ ብሎ የወጣ የመቶ ሜትር ከፍታ ያለው ዳገት መውጣት ነበረብን። ደጋማ ቦታ ላይ እያለን በቡድን የተደራጁ ገበሬዎች ጥቃት ደረሰብን። ሆኖም ከ20 ደቂቃ ውጊያ በኋላ በነበሩን 3 አውቶማቲክ መሳሪያዎች እርዳታ ልናባረራቸው ቻል። ከዛ በኋላ ራስና ደጃዝማች ይጠብቁን ስለነበር ደረስንባቸው። የማውቃቸው ጓደኞችንም አገኘው። ከአዲስ አበባ ከመጡ 2 የኢትዮጵያ ፓይለቶች ጋር ተዋወቁ። አውሮፕላናቸው ዳባት ላይ ስለተመታ ከአጀቡ ጋር በመሆን ወደ አዲስ አበባ ለመመለስ ወስነዋል። ከምሽቱ 3 ሰዓት ሲሆን በጸጥታና በተረጋጋ ሁኔታ በጣም ደስ በሚል ጨረቃ ብርሃን ስር ወደፊት እንጓዝ ነበር። ድንገት ተኩስ ከሁሉም አቅጣጫ ይተኮስብን ነበር። ጥይቶችም እያፏቸው ባናታችን ላይ ይበሩ ነበር። ግራ እንደገባው ዶሮ በየቦታው በጭንቀት የሚሮጡት ሕፃናት ለመከላከልና ለመደራጀት አስቸጋሪ ሁኔታ ፈጠሩብን። እንስሶችም ፈርተው ስለነበር ችግሩን አባባሱት። ተኩሱ ቀስ እያለ እየጨመረ ሄደ። የእኛም አውቶማቲክ መሳሪያዎቻችን ተጠመዱና መንጣጣት ጀመሩ። ወታደሮቻችን በጨለማው ወደማይታይ የጠላት አቅጣጫ ነበር የሚተኩሱት። ከመትረየስ ተኳሾቹ አንዱ መሳሪያውን ወደ እኛ ዞረብን። ጥይቶቹ ባናታችን ላይ ነው የሚሄዱት፣ ግን ይሄ ካህሊ መትረየሱን ወደ ታች ማነጣጠር መቼ እንደሚጀምር ማንስ ያውቃል? አበራ እንዳትለቀው! እጃዝማች ነበሩ ላነጣጥሮ ተኳሻቸው ትዕዛዝ የሰጡት። አበራም በርከክ አለና ጠመንጃውን ከጉንጩ አስጠግቶ ተኮሰ። ኢላማ! መትረየሱም ጸጥ አለ። ተኳሹም ወደ መሬት እጥፍ አለ። ከግማሽ ሰዓት ተኩስ በኋላ አጥቂዎቻችን ሙትና የቆሰሉ 10 ሰዎቻችንን ትተው ተበተኑ። እኛ ግን በእጥፍ የሚሆን ነበር ያጣነው። መንገድ እንደገና ለመጀመር ስንዘጋጅ አንደኛው የጣሊያን እስረኛ የለም። በየቦታው ተፈልጎ በመጨረሻው ዋሻው ተገኘ። በዚያው እንደተደበቀ እንቅልፍ ወስዶታል። ሙሉ ቀን ያሳለፈው ጉዞ አድክሞት ነበር። በመንገዳችን ላይ የሚደርስብንን ብዛት ያለው ጥቃትን መቋቋም ነበረብን። ጉልበታችንን ጨርሰን መጋቢት 22 ቀን አንድ ጥንታዊ ፍርስራሽ ያለበት ደንቀዝ ከተማ ገባን። እዚህ እያለን የሚገርም ዜና ሰማን። ጣሊያኖች ከአንድ ቀን በፊት ጎንደር ከተማ ገብተዋል። እኛም ያለነው ከጎንደር 40 ኪሎ ሜትር ርቀት ነበር። እንዴት እንዲህ ሊሆን ቻለ? ጄኔራል ስትራቼ በ8 ቀናት ውስጥ ከሰፊት ተነስቶ መንገድ እየሰራ ሜካናይዝድ የሆነውን ጦሩን ይዞ ጎንደር ሲገባ የምናውቀውም ነገር አልነበረም። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል።
¶¶